የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ኢትዮጵያን በዘመናዊ አቅድ ለመምራት ያላቸው ፍላጎት በጣም ከፍ ያለ ስለነበረ የመጀመሪያ ስራቸው ለስልጣኔ በሯ መጀመሪያ የመተዳደሪያ ህገ መንግስት መኖር ነው ብለው በማሰብ ህገ መንግስት ላዘጋጅ ብለው ተነሱ።
እውቁ የታሪክ ተመራማሪና ደራሲ ጋዜጠኛና ዲፕሎማት ዘውዴ ረታ ናቸው።
የቀድሞ አምባሳደር ዘውዴ ረታ ዛሬ ከመሐከላችን የሉም።
በቅርቡ በድንገተኛ ህመም ከዚህ ዓለም በሞት የተለዩትን የኒህን ሰው ረጅም የህይወት ዘመን ሥራና ማንነት እንዘከራለን።
ጸሐፊ ትእዛዝ ወልደ ጊዮርጊስ መጨረሻ ላይ አብዮቱ እንደፈነዳ ታመው እንግሊዝ ሀገር ይሄዳሉ። ሐኪም ቤት ይገባሉ። ዘውድ ይህን ሲሰማ የሚጠይቃቸው ይሄዳል። ክቡር ጸሐፊ ትእዛዝ የኢትዮጵያን ታሪክ በመጽሐፍ መልክ ለማውጣት ፈልጋለሁ እና በእነ አቶ መኮንን በኩል ያለውን በሌላውም ያለውን የተቻለውን ያህል አውቃለሁ፣ መረጃ አግኝቻለሁ፣ በእርሶ በኩል ያለውን ቢነግሩ ያላቸው ዘውድ ያሳሰው ነገር መቼም ጥሩ ነው፣ ለሚቃናልህ ደግሞ ተስፋ አለኝ። የእነ መኮንን አተወልድም አንተ ስትጽፍ መጀመሪያ ያምርብሃል፣ ደግሞ ትክክለኛው እሱ ነው። የኔን ደግሞ አንድ የኔ ወገን የሆነ ሌላ ናንተ ያለ ጸሐፊ ይጽፋል፣ የኔንማ መጽሐፍ አይሆንልህም ይሉታል እና በዚህ ያዝናል ዘውዴ። ዘውዴ ሲጽፍ በሶስተኛው መጽሐፉ ላይ በተለይ ደግሞ የጸሐፊ ትእዛዝ ወልደ ጊዮርጊስ አስተዋጽኦ እንዴት አድርጎ አድንቆ ጽፏል። ያን ከዘውዴ መጽሐፍ ያነበበ ሰው ያደንቃቸዋል ወልደ ጊዮርጊስ።
የበርካታ ስርታ ስራና ህይወት መለስ ብለው ከሚያስታውሱን እንግዶች አንዱ አቶ ተካሊን ገዳሙ ናቸው።
ታሪክና ስነ ጽሑፋዊ በረከቶቻቸውን ጨምሮ መለስ ብለው የሚያወጉን ሌሎችም እንግዶች አሉን።
መንፈሳዊ ህይወት፣ ኪነ ጥበብና ፍልስፍና በአንድ አይሄዱ ይሆን ወይስ ቀድሞውኑ ምንጫቸው እሱ ይሆን?
ከመንፈሳዊ ጉዳዮች አዋቂነታቸው በተጨማሪ በሥነ ጥበብ ፍልስፍናና ሌሎች ርዕሰ ጉዳዮች ዙሪያ በሚሰጧቸው ከፍ ያለ ግምት የሚቸሩ አስተያየቶቻቸው የሚታወቁ እንግዳ አሉን፣ እንወያያለን።
የንጉሴ አክሊሉን ወግና የሳምንቱን ምርጥ ግጥም ይዘናል።
ጤና ስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን።
እሁድ ጥቅምት 14 2008 ዓ.ም የራዲዮ መጽሔት ቅንብሮቻችን ጋራ የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
ንጉሱ ታምሬ ነው ፕሮግራማችን የሚያቀናብረው።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው ሰዓቱ።
አንዱን ቢዘል በሳምንቱ
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ራብ ማክሊን በስቱዲዮ መሳሪያዎች ላይ ይገኛል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር በዩናይትድ ስቴትስ በተመራው የኢራቅ ወረራ ወቅት ተፈጽመዋል ላሏቸው ስህተቶች ይቅርታ ጠየቁ። ሲኤንኤን ከሚባለው የዜና አውታር ጋር ብሌር ዛሬ ባደረጉት ቃለ ምልልስ ያኔ የተፈጸመው ወታደራዊ ጣልቃ ገብነት ኢራቅና ሶሪያ ውስጥ የተነሳውን እስላማዊ መንግስት ቡድን መፈጠርን ጨምሮ በመካከለኛው ምስራቅ ዛሬ እየታዩ ላሉ ግጭቶች ሰበብ እንደሆነ ተናግረዋል። በ2003 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር ሳዳም ሁሴንን ከስልጣን ያስወገድን ሁሉ ዘንድሮ በ2015 እያየን ላለነው ሁኔታ ተጠያቂ አይደለንም ማለት አንችልም ብለዋል ብሌር። ምዕራቡን ለወረራ ያዳረሰውን ሳዳም ሁሴንን ጅምላ ፈጅ መሳሪያ ያላቸው የሚለውን የተሳሳተ መረጃ የወቀሱት የቀድሞው የእንግሊዝ ጠቅላይ ሚኒስትር ጦርነቱ ሲታቀድ ተፈጽመዋል የተባሉ አንዳንድ ስህተቶች ያሏቸውን ችግሮችም አንስተዋል። የያኔው የኢራቅ መሪ ሳዳም ሁሴን ከተወገዱ በኋላ ሊፈጠር በሚችለው ሁኔታ ላይም ግልጽ ግንዛቤ ያልነበረ መሆኑም ሌላው ችግር መሆኑን የተናገሩት ብሌር ለጦርነቱ ግን ሙሉ ይቅርታ አልጠየቁም። ሳዳምን በማስወገዳችን ይቅርታ መጠየቅ ይገባናል ለማለት ይቸገራለሁ። ዛሬ 2015 ላይ ሆነን እንኳ ስናየው ሳዳም ከሚኖር አለመኖሩ ይሻላል ብለዋል ቶኒ ብሌር በዛሬው የሲኤንኤን ቃለ ምልልሳቸው። በጦርነቱ ውስጥ እንግሊዝ 150,000 ሰራዊት ካዘመተችው ከዩናይትድ ስቴትስ ቀጥላ በ45,000 ዘማች ወታደሮቿ ሁለተኛ ግዝፈት ያለው ጦር የላከች ነበረች። በውጊያው ላይ ከአውስትራሊያ፣ ከስፓኝና ከፖላንድ የዘመቱ ብዙ ሺህ ወታደሮች ተሳትፈዋል። እንግሊዝ 179 ወታደሮቿ ተገድለውባታል። አይቮሪ ኮስት የመጀመሪያውን ዙር ፕሬዝደንታዊ ምርጫ ዛሬ አካሂዳለች። በምርጫው ያሸንፋሉ ተብለው የተገመቱት የአሁኑ ፕሬዝደንት አላሳን ዋታራ በዚሁ በመጀመሪያው ዙር ተፎካካሪዎቻቸውን በዝረራ እንደሚያሸንፉ ፎክረዋል። የዛሬ 5 ዓመት የተካሄደውን ምርጫ ተከትሎ የተካሄደው ምርጫ ተከትሎ የተጫረውና ለ3000 ሰው ሞት ምክንያት ከሆነው ግጭት በኋላ ለመጀመሪያ ጊዜ የተካሄደው የዛሬው ምርጫ ስለ ሀገሪቱ መረጋጋት ማረጋገጫነት እንደ አነስተኛ ፈተና ተወስዷል። ከዋታራ ጋር የገጠሙት 6 ተቀናቃኞች ናቸው። የኮንጎ ፕሬዚደንት ዴኒስ ሳሱን ጉሶ ለሌላ የስልጣን ዘመን መወዳደር በሚያስችላቸው ሁኔታ ሕገ መንግሥቱን መቀየር ያስፈልጋል ወይም አያስፈልግም በሚል ጥያቄ ላይ ኮንጓውያን ዛሬ ለውሳኔ ሕዝብ ድምፃቸውን ለመስጠት ወጥተዋል። ሰው ሕገ መንግሥቱ እንዲቀየር ከወሰነ አንድ ፕሬዚደንት ማገልገል የሚችለው ለሁለት ዘመናት ብቻ ነው የሚለውና የተወዳዳሪ እጩ የፕሬዚደንት ዕድሜ ጣሪያም 70 ዓመት እንዲሆን የሚደነግጉት አንቀጾች ይሰረዛሉ። የ71 ዓመቱ ሳሱን ጉሶ ተቀናቃኞች ሰው ለምርጫ እንዳይወጣ ሲቀሰቅሱ ሰንብተዋል። ሽብር ፈጣሪዎችን ከሀገራቸው በማጥፋት ላይ እንደሚያተኩሩ በድጋሚ የተናገሩት የሶሪያ ፕሬዚደንት ባሻር አልአሳድ የሽብርተኞቹ መጥፋት ሶሪያን ላለፉት 4 ዓመታት ተኩል ለሚሆን ጊዜ እየናፈቁት ያሉትን የፖለቲካ መፍትሄ ለማስገኘት ይረዳል ሲሉ ዋና ከተማቸው ደማስቆ ውስጥ ለሚገኝ ለአንድ የሩሲያውያን እንደራሴዎች ቡድን ተናግረዋል። በሩሲያና በዩክሬን መካከል ቀጥተኛ የአየር በረራ ከእኩለ ሌሊት ጀምሮ ተቋርጧል። 70,000 የሚሆኑ መንገደኞች ችግር ላይ ሊወድቁ ይችላሉ ተብሏል በየወሩ። የዜናው ሰዓት አበቃ። ወደ አዲሱና ወደ አሉላ ልመልሳችሁ ለምሽቱ መጽሔት።
ይህ ዘወትር እሁድ በየሁለት ሳምንቱ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ራዲዮ የተዘጋጀ የሚቀርበው የራዲዮ መጽሔት ነው።
እሁድ ጥቅምት 14 2008 ዓ.ም በራዲዮ መጽሔት ወግ መሠረት አሁን ሰዓቱ
የሳምንቱ ምርጥ ግጥም ተራ።
እንዴት እንዲህ ባለው የተባረከ ቀን ፀሐይ እንደ ወትሮ ወጣ ተጠልቃለች? እንዴት እንዲህ ባለው የተናፈቀ ቀን ጨረቃ እንደ ዘበት እንደ ዘወትሯ በግማሽ ፈገግታ ሰማይ ታደምቃለች? እንዴት እንዲህ ባለው የተሰሰተ ቀን መሆን አለመሆን ሳያስጨንቃቸው አልቦ ምስጠት ሆኖ ፍጥረታት በሙሉ ይንከላወሳሉ? እንዴት እንዲህ ባለው የነፍስ እርካታ ቀን እንደ ሰርክ ቆብ ሳይሰጡ ለህይወት በመውጣት በመግባት ተጠምደው ይውላሉ? እንዴት እንዲህ ሆናል? ይልቅስ መለከት ይነፋ፣ ከበሮ ይመታ፣ በልልታ ይጥለቅለቅ፣ ድምቀት ይላበሱ፣ ቀለማት ይታዩ፣ ህብራቸው ይታወቅ፣ ልሳን ከመላእክት ተዋሱ ፍጥረታት፣ ምድርን ሰብዋችሁ ድብልቅልቅ ያድርጋት፣ ፀሐይ ተበደሪ የብርሃን ጨረር ከሌላ ፕላኔት ካልታወቀ ጠፈር፣ ድምቅ ብለሽዋይ ፍክት ብለሻምሺ፣ የተፈጥሮ ህግን ለዚሽ ቀን ስቲ ለአንድ አፍታ እንኳን እርሺ፣ ጨረቃም ተገለጭ የምን መሸፋፈን የምንስ መሽኮርመም፣ ያው ውብ ፈገግታሽስ ለዛሬ ካልሆነ ለመቼ ቀን ሊሆን? ፍጥረታት ፈንጥዙ፣ የፀሐይዋ ሙቀት የጨረቃ ድምቀት የቀለማት ህብረት ነፍሳችሁን ይዳስ። ግድ የለም ለዛሬ እንደው ላሁን ብቻ የተፈጥሮ ህጉን ያዋሰበን ወጉን እንሻር እንጣስ። ዛሬ ሐዘን የለም የገደለን ናፍቆት በናፍቆቱ ሞቷል፣ ዋንጫው ይኸው ሞልቷል። ግድ የለም ማግዙን ለዛሬ ካልሆነ የፍጥረት ትስስር ለመቼም አይሆንን። ለምን ዘመን ተሻግረናል፣ ያልነበርንበትን የወቅቶች ፍርቅርቅ በቃ አልፈነዋል። ዳግም ተያይተናል
በተሰኘችው የሰብለ ደምሴ የሳምንቷ ምርጥ ግጥም የእሁድ ጥቅምት 14 2008 የራዲዮ መጽሔት ፕሮግራማችንን ጀምረናል።
እውቁ የታሪክ ተመራማሪና ደራሲ ጋዜጠኛና ዲፕሎማት ዘውዴ ረታ በቅርቡ በድንገተኛ ህመም ከዚህ ዓለም በሞት ተለይተውናል።
በተለይ ከኋለኛው ትውልድ ጋር ይበልጡን እጅግ የገነነ ከብሬታ በተቸራቸው የታሪክ መጽሐፎቻቸው የታወቁት አቶ ዘውዴ ረታ
ከዲፕሎማሲ እስከ ታሪክ ምርምር የሕይወት ዘመን አስተዋጽኦቻቸው በበርካታ ዘርፎች የተካተቱ ናቸው።
ለመሆኑ ዘውዴ ረታ ማን ናቸው? ህይወትና ስራዎቻቸውን ለመዘከር ለምናደርገው ውይይት ሶስት እንግዶች ጋብዘናል።
አቶ ያሬድ ጥበቡ፣ ዶክተር ሳህለመድን ሰርጹና አቶ ተካልኝ ገዳሙ እንግዶች በቅድሚያ ለጊዜያቸው አመሰግናለሁ። ለመሆኑ ዘውዴ ረታ ማን ናቸው? በህይወት ዘመናቸው ለሀገር ለማህበረሰብ የሚበጁ ምን አይነት ክንዋኔዎችን እውን አደረጉ? የሚሉትን እንመለከታለን። አቶ ያሬድ ከርሶ ልጀምር። ለአቶ ዘውዴ መታሰቢያ በዋሽንግተን አቅራቢያ በሚገኝ ቤተ ክርስቲያን ውስጥ በተከናወነ ስነ ስርዓት በግጥም መልክ ካቀረቡት ለቅምሻ በማሰማት ቢጀምሩ።
እንግዲህ አንዱ የአምባሳደር ዘውዴን ሞት ስሰማ የተሰማኝ የእንዲህ አይነት ሰው ሞት እና ድካም ምን መጠን ህዝቦች ነን ወይ? አሁን በዚህ የ80 ዓመት እድሜ እርጅናው የምርምር ስራ ለማድረግ ከሙዚየም ከቤተ መጽሐፍት መንከራተት ነበረበት ወይ? የአውሮፓ መንገድ ላይ መውደቅ ነበረበት ወይ የሚለውን የምሬት ስሜት ነው የነበረኝ እና ያን ስሜቴን በፌስቡክ ላይ ገለጽኩትና ኋላ ወደ ግጥም ሞሮርለስ የተቀየረው ያ ነው። እና ምን ይላል? በሽታውን በሆዱ እድሜውን በጉያው አዝሎ የዘመን ገደብንም ቢርጅናውን ወግድ ብሎ እንደ ማሰነ እንደ ለፍና ከጊዜ ግድ ግብ ገጥሞ ሱራትን አቋርጦ ሲከንስ ከደቡብ ሰሜን ቁርሱ አዲስ ምሳው ለንደን እራቱ ደግሞ ዋሽንግተን ከቶ እንዳልነበረ ምን ነዋ ከሜዳ ቀረ። ግና ለእርሱ ያህል ነበረ ምላሹ ያህል ነበረ ሙለታው ክልቱ ድፍት ብሎ መቅረት እኔን ባይ ወገን እንደሌለው። እስቲ አረስ በል እንርዳህ በየሙዚየሙ ህንጻ እኛ ደጅ እንጥናልህ በየአውሮፓ ወመዘክር ምርምሩን እናግዝህ የእግረኛውን ሸክም እኛ እንሸከምልህ አንተ መንገዱን ምራህ በሩቅ ሆነህ ጠቁመን በቀጭኑ ሹባ አስታውሰን እምቅ እውቀትህን አካፍለን እንጂ አንተንማ የአውሮፓ ቁራ ይጥበስህ የዲሲ ሙቀት አያፍንህ በኢትዮጵያችን ሰማያት ስር ብሉክ ሆነ እንደለበስክ መቃብርህን ስለህ ቀለምህን በጥብጠህ የጠብህ ጧፊ ድመቅ ብርሃንም ያስጌጠን ከአንተ ማዕድ መቋደስ እኛ እንደሆነ አይታክተን እያለ ይቀጥላል።
መልካም፣ አመሰግናለሁ። አቶ ያሬድ ከእርሶ ጋር ልቆይና የእሳቸው መታሰቢያ ዝግጅት በተካሄደበት ፕሮግራም ላይ ያቀረቡትን ግጥም ነበር ያስቀደም ነው። በግጥሙ በግልጽ እንደሚታየው አምባሳደር ዘውዴ ረታ ማን ናቸው የሚለውን ለመመልከት ሞክረዋል። እስኪ ከዚህ ቀደም ግምገማ ወዳደረጉበት ስራዎቻቸው ከማለፌ በፊት በአጭሩ ለእርሶ አምባሳደር ዘውዴ ማን ነበሩ? እንዴት ነው የሚያስታውሷቸው?
አምባሳደር ዘውዴን ከኤርትራ ጉዳይ መጽሐፍ በፊት አላውቃቸውም ነበር። የኤርትራ ጉዳይን ገዝቼ የመጀመሪያውን ገጽ ከፍቼ ሳየው ነው የደነገጥኩት። እንዲህ አይነት ኢትዮጵያዊ ያለ ወይ? እንዲህ መጽሐፍ ይቻላል ወይ አይነት። ከዛ ይበልጥ ባነበብኩ ቁጥር ለጸሐፊ ትእዛዝ አክሊሉ ሀብተወልድ ያለኝ አድናቆት እየጨመረ፣ በዛን ዘመን ላገለግሉት ሰዎች ያለኝ አክብሮት እየጋለ እና የሀዘንና የለቅሶ ሁኔታ ውስጥ የገባሁበት እና አባቴ ቀዳማዊ ኃይለ ሥላሴ ከስልጣን በወረዱ በሁለተኛው ቀን መስከረም 4 ነበር የሞተው እና መጨረሻ ከአባቴ ጋር ስንለያይ መስከረም 3 ማታ፣ ያኔ የኮሌጅ ሁለተኛ ዓመት ተማሪ ነኝ፣ እናንተ ልጆች ምንድን ነው የምትፈልጉት ነገር ብሎኝ መኝታ ቤቱ ቁጭ ብለን ለ4-5 አውርተን ነበር እና ያኔ ያው ወጣትነት አለ የሶሻሊዝምን ጥሩ ገጾች ማቃቸውን እንዲህ ማድረግ ነው የምንፈልገው ምናምን እያልኩ ገለጽኩ እና መጨረሻ ስንለያይ የዛ ወሬያችን መጨረሻ ላይ አባቴ ያለኝ የ12 ልጅ ሆኜ አባቴ የራስ ካሳ ጸሐፊ ስለነበር አዲስ አበባ በዛ ዘመን ስንመጣ ከጣሊያን ወረራ በፊት መሆኑ ነው፣ ገና ችምችም ያለ የጎጆ መንደር ነው የነበረው። ኃይለ ሥላሴ ናቸው መብራት አስገብተው ውሃ አስገብተው ትምህርት ቤት አቋቁመው ልጆች ወደ ውጭ ሀገር ልከው አስተምረው የኢትዮጵያን የአፍሪካ መዲና አድርገው ለዚህ ያበቋት እና በአንድ ሰው እድሜ መሰራት ማይችል ነገር ነው የሰሩትና የእጃችሁን ታገኛላችሁ አይነት ብሎኝ በዚህ ንግግር አብቅቶ ነው በማግስቱ የሞተው እና የመጀመሪያው የኤርትራ ጉዳይን መጽሐፍ ሳነብ እነዚህ የአባቴ መጨረሻ የተሰናበተኝ ስሜት ሁሉ ነው የመጣው እና የመጽሐፉን ግምገማ ኢትዮጵያ ያለ መጽሔት ላይ ጽፌ ልኬ ነበር እና ይህን ስሜቴን ይህንን ሀዘኔን ጭምር ያካተተ የመጽሐፍ ግምገማ ነበር ያረኩት ኤርትራ ጉዳይ ላይ እና ከአምባሳደር ዘውዴ ጋርም አይ ቲንክ ያኔ አሜሪካ ድምፅ ሬዲዮ ሰራ ነበር ኢንተርቪው ያረግኳቸው ቃለ ምልልስ ላይ ተዋወቅን እና ከዛ በጣም ጓደኝነታችን እየጠነከረ የእድሜ ልዩነት ቢኖርም ያን ተሻግረን
ወዳጆች ለመሆን በቃቸው
ወዳጆች ለመሆን በቃ
መልካም የመጽሐፍ ግምገማው ምናልባትም ወደ መጨረሻው ለህትመት የበቃው መጽሐፋቸው ቀዳማዊ ኃይለ ሥላሴ ወይም ዘመነ መንግስት ላይ የመጽሐፍ ግምገማ ማቅረቦን አውቃለሁ። እሱም ባጭሩ ያካፍሉናል።
ያ መጽሐፍ ላይ ሰፊ ግምገማ ነው የጻፍኩት እና ሃዋርድ ዩኒቨርሲቲ የተደረገው የመጽሐፉ ምረቃ ላይ አቅርቤው ነበር። በድረገጾች ላይ ይገኛል። በዛ መጽሐፍ ግምገማ ላይ ያነሳኋቸው ነጥቦች አንደኛ አምባሳደር ዘውዴ ለቀደም ኃይለ ሥላሴ አክብሮት ፍቅር ያላቸው ሰው ቢሆኑም ግን ምን ያህል ሚዛናዊ የሆነ አስተያየት የነበራቸው ጸሐፊ እንደሆኑ ለምሳሌ የልጅ ኢያሱን ጉዳይ ሲያነሱ በወገንተኛነት አይነት ሳይሆን ኢቭን የፖለቲካ ውሳኔ ውጤት ይሆናል የልጅ ኢያሱ ግድያ ብለው ያቀረቡት አንስቻለሁ። ሌላ ማስታወሰው የመጀመሪያው ህገ መንግስት በ1923 የህገ መንግስት አርቃቂ ኮሚቴ በተቋቋመበት ሰዓት በራስ ካሳና በጅሮን ተክለ ሐዋርያት መካከል የነበረውን ክርክር ስብሰባው አዳራሽ ድረስ አስገብተው እንዴት ያለው ክርክር ሲደረግ እንድንሰማ አድርገውናል። ያ ብቻም ሳይሆን ያን ጊዜ የነበረውን ክርክር እንግዲህ በጅሮን ተክለ ሐዋርያት ከኛ ከተማሪው ንቅናቄ መሪዎች የማይተናነስ አይነት ተራማጅነት ነበራቸው በወቅቱና የመሳፍንቱን ፍርሃት ሰማው ይኮንናሉ አይቀበሉም። እና ራስ ካሳ ደግሞ እንዴ ሌላውም ሀገር እኮ ዞረን ያየነው አውሮፓ እኮ ቢሆን ሀብታምና ድሃ ተስማምቶ ወይንም በህግ ፍርሃት ታስሮ የሚኖርበት አገር እኮ ነው። እኛ ጋር ሲሆን መሳፍንቱን ብቻ እንደ ጠላት የማየትና ለሀገሩ ምንም እንዳላረገ ለሀገሩ ነጻነት እንዳልተዋደቀ አርበኛ እንዳልነበር እና እንደ ጠላት የምታዩት ነገር ትክክል እኮ አይደለም ብለው ይከራከሯቸዋልና እንደው ምን አለመታደል ነው እንዲህ አይነቱን ነገር አስቀድመን ብንሰማ ብናቀው በኢትዮጵያ ታሪክ ውስጥ ቢዘከር ተማሪዎች ሆነን ብንማረው እንዴት እድለኞች መሆን ነበር የሚል አይነት ስሜት ሪሊ ያ መጽሐፍ አንብቤ ስጨርስ 1948 ነው መጽሐፉ ጸሐፌ ትእዛዝ ወልደ ጊዮርጊስ ተሽረው ከጽህፈት ሚኒስትርነት ወደ አርሲ ተሸኝተው ሲሄዱ ነው መጽሐፉ የሚያቆመው። እና ግን በዛ ውስጥ የነበረው ክርክር መከባበር ያን ሁሉ ስታይ በጣም የሚገርም እና ብዙ ልንማርበት እንችል የነበረ ዘውዴ ምናልባት 25 ዓመት ቀድሞ መጥተው ቢሆን ኖሮ አገራችን ዛሬ ያለችበት ማጥ ያድኗት ነበር አይነት ስሜት ነው ያለኝ።
ዶክተር ሳህለ መድን ሰርጹ እርሶ የአምባሳደር ዘውዴ ረታ የቅርብ ዘመድ መሆኑንም ተረድቻለሁ። ምናልባትም የዝምድናውን ቅርበት ገልጹልናል። አምባሳደር ዘውዴ ረታ ለእርሶ ማን ነበሩ? ምናልባት ገና በወጣትነት በልጅነት ጊዜ የነበረውንም የሚያስታውሱት ካለ እሱንም ጨምሮ ይግለጹልን።
እሺ፣ አመሰግናለሁ። አምባሳደር ዘውዴ ረታ በዝምድና ረገድ የታላቅና የታናሽ እህትማማች ልጆች ነን እና የእሳቸው እናት የኔ አክስት መሆናቸው ነው፣ በቤተ ዘመድ ደረጃ ማለት ነው። እና በእድሜ ትንሽ በለጥ ስለሚሉኝ እኔ ትምህርት ቤት ነበርኩ። ስራ ትምህርት ቤት ዘመናቸውን አላስታውስም። ከታሪኩ በቀር ስራ ላይ ሆነው ልጆች ነበር። አንዳንድ እናቴ ስታወራ ሄደን ስንጠይቃቸው ያጎት ልጅ ከኔ እድሜ ከፍ ስለሚሉ ከእነሱ ከእሳቸው ታናና እኩዮቼ ደረጃ ነው ያው በግንኙነት ልጅ እንደሚያደርገው ሁሉ እንጂ በዚያን ዘመን እንዲህ ከፍ ባለ ደረጃ ከኔ ጋራ ምንም የምናደርገው ልውውጥ የለም። ግን በቤተሰባቸው ደረጃ የተወደዱ ቀደም ብሎ ተገለጸው አባታቸው ቀኝ አዝማች ረታ ወልደ አረጋ ይባላሉ። እናታቸው የኔ አክስት ደግሞ ወይዘሮ አሰደ ሬዴቱ ናቸው። እሳቸው በሶስተኛ ደረጃ ያሉ ልጅ ናቸው። ሁለት ታላላቅ እህቶች እና ሶስት ታናናሽ ወንድና አንድ ታናሽ ሴት ነው ያላቸው። ከአንዳቸው በቀር ሌሎቹ ሁሉም በህይወት አሉ። ያው በባለቤታቸውም ወይዘሮ ገሊላ ናቸው። ሁለት ሴቶችና አንድ ወንድ ልጅ አላቸው። በቤተሰብ ደረጃ የሚታየው ያው እንደ ቤተ ዘመድ አውራ ነው። ልክ በመጽሐፍቶቹ በውጪ በዚህ በሙያዊ ተዋጽኦ እንደሚታየው አንጻር በብዙ ነገር ይመሳሰላል። ልክ ህዝብ አሁን በአስተዋጽኦ ባረጋቸው በሙያ ኮንትሪቢሽን እንደሚወደው ሁሉ በቤተ ዘመድም ደረጃ ያለው ለሰው አሳቢነት፣ የማስታወስ ችሎታዎቹ፣ አሰባስቦ ከዘመድ ጋር የመሆን የማገናኘት፣ የዘመዶችን ችግር የመፍታት፣ ሌላዎቹን የመርዳት እና ይሄ ሁሉ ነገር ተሰባስቦ ቤተሰብ እንደ ቤተሰብ አውራ እንደ ዘመድ አውራ የሚያየው ሰው ነበረ። በሙያው ከዚያ በኋላ እንግዲህ አሁን ሁላችን እንደምናውቀው መጽሐፉ ማውጣት ከጀመረ በኋላ እኛም እንደማንኛውም ሰው አንበን በመጽሐፎቹ ምረቃን በመገኘት እና ሪል ያለውን ፐርሰናሊቲ የገለጸበት ነው። በቤተሰብ አንጻር የሚታየውን በሀገር አንጻር ሰፋ ባለ ሁኔታ እንዲታይ አድርጎታል። አደከመኝ አይልም፣ ጊዜ የለኝም አይልም። ያሰበበትን ነገር ለመስራት ሁል ጊዜ ስራ ላይ ነው። እንደውም አሁን ቀደም ብሎ በዚህ ባለው ሰመር እዚህ ሀገር መጥቶ ነበር፣ ተገናኝተን ነበረ። እንዴ እንደው አልደከመህም ወይ? አንዳንዴ ደግሞ አረፍ በል፣ ምክንያቱም ውጤቱን ሁላችን የምንጠብቀው ቢሆን ደግሞ ከጤና ጋር ነው። እውነት ግን አሁንስ ብዙ ድክም እያለኝ ነው፣ ግን የጀመርኳትን እንደምንም ብዬ መጨረስ አለብኝ። ስለዚህ ነው እንጂ እየተሰማኝ ነው እኔም አለ። ግን ያም ሆኖ ከእድሜው ከወጣቱም ይሆን ከሽማግሌውም ይሆን ከሴቱ ከወንዱ ሁሉንም ሰው መግባባት ችሎታ ያለው የሰውን ቀልብ የመሳቤ ማለት ነው። ሰዎች ያዩት ሰዎች ሁሉ እንዲወዱት የሚያደርጋቸው ጨዋታዎች፣ ቀልዶች ሁሉ በሰው ላይ ኢምፕሬሽን መጣል የሚችል ደከመኝ ሳይል የሚፈልገውን መረጃ ለማግኘት የሚፈልጋቸውን ነገሮች ለማድረግ ከሌላው ሰው ጋር ከአብሬጅ ሰው ጋር ስናስተያየው በጣም የማይደክመውና ሁሉንም ነገር ለማድረግ ችሎታ የነበረው ሰው እንደነበረ ነው። እንግዲህ በሙያው አንጻር መቼም ሌሎች ሙያውን የተመካብረውት የሰሩት ጓደኞቹ ከኛም የበለጠ ተግባራቱን ስለሚያውቁ ያን ደግሞ ሊያብራሩት ይችላሉ።
መልካም እንግዲህ መልካም ዶክተር ሳህለመድን ሰርጹ አመሰግናለሁ። ወደ አቶ ተካልኝ ገዳሙ ልለፍ። አቶ ተካልኝ እርስዎ የረዥም ዘመን የሙያ ህይወታቸውን ከሚያውቁ ሰዎች ውስጥ አንዱ ነዎት። ምናልባትም መቼ እንደተዋወቃችሁ፣ የት እንደተዋወቃችሁ፣ የነበሩትን ሁኔታዎችም ወደ ኋላ መለስ ብሎ በሚያስታውስ መንገድ ቢጀምሩልን። እንዴት ነው አምባሳደር ዘውዴ ረታን የሚያስታውሷቸው? የዛን ጊዜውን ዘውዴ ረታን
አቶ ዘውዴ ረታን እንደ አውሮፓ አቆጣጠር ወደ 1961-62 ገደማ እንዲሁ በሩቁ እንተዋወቃለን ማለት አልችልም፣ ግን አውቀዋለሁ። ሰላምታ እንለዋወጣለን። ብዙ ሰው በትምህርት ቤት ደረጃ ይተዋወቃል፣ አንደኛ ደረጃ፣ ሁለተኛ ደረጃ፣ ኮሌጅ ወይም ደግሞ ውጭ ሀገር አብሮ በመሄድ። እኔ እና አቶ ዘውዴ እንዲህ ያለ መጀመሪያ እድል አልነበረንም። በትምህርት ቤት እንገናኝም። እሱ ሊሴ ነው ሄደው፣ እኔ ዳግማዊ ምኒልክ፣ ከዚያ ዩኒቨርሲቲ ኮሌጅ፣ እሱ ደግሞ ፈረንሳይ ሀገር ሄደ። ወደ አሜሪካን ሀገር አንተዋወቅም። የተዋወቅ ነው ከዚያ ስንመለስ ሁለታችንም፣ ቀደም ብሎ ነው የተመለሰው። እኔ የተመለስኩት 52-53 የመንግስቱ ነዋይ ኩዴታ 53 ነው። እኔ 52 መጨረሻ ላይ ነው ኢትዮጵያ የገባሁት። ኢሴ ነበር የምሰራው። ከ25 ዓመት በኋላ የሚነግረኝ እሱ ነው። አንድ ቀን ቢሮ መጣሁ ኢሴ በመልስት እንደምንተዋወቅ ዘውዴ ነኝ ታገኛለህ እንዲህ አልኩ። ከዚያ በኋላ ወዳጆች ያሉበት ራት ግብዣ ለማዘጋጀት ፈልጋለሁ እና ብትመጣልኝ እኮ እሺ አልከኝ፣ መጣ። ከዚያ በኋላ አለ ዝም ብዬ አንተን ስራ እከታተል ነበረ እና አንድ ደረጃ ሲደርስ ለጸሐፊ ዘር ነገርኳቸው፣ እንዲህ ያለ ኢትዮጵያዊ ኢኮኖሚስት ይሽ ይሰራል፣ አንድ ቦታ ቢሰጥ ጥሩ ነው አልኳቸው። ጠበቁና አንድ አመች ጊዜ ሲያገኙ ያው ተሾምክ። ከዚያ በኋላ ሹመትህን የተከታተልኩ እዚህ ቦታ ብዙ አልቆየም ወይ እንዲህ እያልኩ እንትንል ነበር አለ። በጊዜው እንዲ ማነው ጸሐፊ ጃዝን አላቃቸውም፣ ምን ማለት አላቃቸውም ስል እንደ ማንኛውም ኢትዮጵያዊ ጠቅላይ ሚኒስትር ሲሆኑ ደግሞ በዚህ በኤርትራ ጉዳይ የሚያደርጉት ክርክር ሁሉ በጋዜጣ ያኔ በአዲስ ዘመን ስለሚወጣ እሱን እናውቃለን። ግን እኔ አንድም ቀን በግንባር አግኝቻቸው አላውቅም። ያገኘኋቸው ከኢሴ ተጠርቼ እዚያ ሲሄድ ነው። እንዲያውም ስልክ የደወለልኝ ሰውዬ አቶ ተካልኝ ገዳሙ ርሶ ነው ተራው ትራፊክ ዲዛይን ስለሚፈልጎት እዚህ ቀን በዚህ ሰዓት እንዲመጡ አለኝ። እኔ የምሰራው ለኢትዮጵያ መንግስት አይደለም ለተባበሩት መንግስታት ነው። በስም ሞክሼ ድንገት አንድ ሰው እርሻ ሚኒስቴር ወይ ገንዘብ ሚኒስቴር ተካልኝ ገዳሙ የሚባል ሰው ኖሮ እሱን ትፈልግ ይሆናል እንጂ እኔ ጸሐፊ ዲዛይን ስለሆኑት አላቃቸው። እኔን የሚፈልጉበት ምክንያት ያለ አይመስለኝም ብለዋል። እርስዎ አቶ ተካልኝ ማለት እዚህ አፍሪካ አዳራሽ ውስጥ የሚሰሩ ሰው አይደሉም አለ። ያው እርስዎ ነው የሚፈልጉት አለ። ሄድኩ ገባሁ። 5 ደቂቃ አይሆንም ያነጋግሩኝ። ተካልኝ ገዳሙ ማለት አንተን? አዎ ጌታዬ፣ እኔ ነኝ። ምንድን ነው የምትሰራው? ኢሴ እንዲህ ነው ስለው፣ ለምንድን ነው እስከ ዛሬ ድረስ አላወቁ? ጌታዬ፣ እሱን እንዴት አውቃለሁ? እኔ ግን አውቆታለሁ። የት ነው የምታቀበኛል? አይ ሶ ያኔ ስለ ኤርትራ ጉዳይ ተባበሩት መንግስታት ውስጥ በሚከራከሩበት ጊዜ ያደረጉትን ንግግር ያደረጉትን
ክርክርና ኤርትራና ኢትዮጵያ እንዴት አንድ መሆን እንዳለባቸው የሚለውን በአዲስ ዘመን ጋዜጣ ነው ያኔ ሴኮንደሪ ስኩል ነበርኩኝ አነብ ነበር። አይ ይሄ መተዋወቅ አይባልም አሉኝ። ስለዚህ ነው ቅድም አላቃቸውም አለኝ። ከዚያ በኋላ በቃ እንደው ላይ ፈልጌ ነው ትራስልኝ አሉ። አምስት ደቂቃ በኋላ በጣም ገረመኝ። አንዳንድ ወዳጆችንም ጠየቅኩ። ምን ማለት ነው ኢትዮጵያ ጠቅላይ ሚኒስትር አንድ ሰው ጠርቶ እንዲያነጋግሩ አምስት ደቂቃ ጉዳዩን ሳይ ላይ ይፈልጌ ነው? አይ እንግዲህ አንድ ተቋጥረ ነገር ይኖር ይሆናል አለኝ አንድ ሽማግሌ ወዳጅ። እኔ ያው ከዚያ በኋላ ተሾምኩ። ለካ ዘውዴ ነው። እኔ ደግሞ ማን መስለውኛል? አቶ አዲስ አቃቸው፣ አዲስ አለማየሁ። እዚህ እኔ የተባበሩት መንግስታት ኒውዮርክ ስሰራ ቀደምም ሲል አቃቸዋለሁ። አዲስ አበባ እሳቸው ውጭ ጉዳይ በነበሩ ጊዜ እንዲሁ በሩቁ አቃቸዋለሁ። እዚህ ደግሞ ዩኤን ኒውዮርክ ስሰራ እሳቸው የኢትዮጵያ አምባሳደር ነበሩ። ዩኤን ውስጥ ዲስኩርስ ያደረጉ ምትሉ ጊዜ እንከታተላለን። ቤታቸውም ይጋብዙናል። ጥቂት ኢትዮጵያውያን ነበር እና ክቡር አቶ አዲስ እኔ አሁን ተሾም ያለው ኢትዮጵያ መንግስት የተሾምኩት ደግሞ በእሶ ስር ነው። አንድ ድርጅት ነበር በእሳቸው ስር። ምን ነው ቀደም ብለው ቢነግሩኝም ይህን ስራ የስሩት ሰው ይመስሉኛል አልካቸው። አይ ተካልኝ፣ ወቀሳውም ሆነ ምስጋናው እኔን አይመለከትም አሉ። ሌላ ሰው ነው በመምጣት ደስ ይለኛል፣ እኔ አይደለሁም ይህን እንትን ያልኩት አሉ። እንግዲህ ዘውዴ ነው ማለት ነው። እና ዘውዴን እንግዲህ ያወቁት ከዚያ ጊዜ ጀምሮ ነው። አዲስ አበባም በመንግስት መስሪያ ቤት ሳለ ይመጣል። አንድ ቀን ትፍሽ ብሎ አያውቅም። እኔ ነኝ ከሳፊት ጋር ያስ በጭራሽ እሳቸውም አይናገሩት እሱም አይናገር እና ያው ተለያየን። እንግዲህ ሳፊ ዛዝ መንግስታቸው ሪዛይን ካደረገ በኋላ ያው የምታውቁት ታሪክ ተከሰተ። እኔም ከኢትዮጵያ ወጣሁ። ዘውዴ ረታ አምባሳደር ነበር። ከዚያ ወጥቶ ኢፋድ ይገባል። ከዚያ በኋላ ነው እንግዲህ ግንኙነታችንን ያደስ ነው እና አቢጃን ነበርኩ የአፍሪካ ልማት ባንክ የምሰራበት ጊዜ አንድ ቀን እረፍት መጥቶ እዚያ ተገናኘን። እዚያ ሳለሁ ነው ይህን የሚነግረኝ።
ይህን ታሪክ የተረዱ ከአምስት አመት በኋላ ነው።
ይሄ ነው እንግዲህ
በጣም የሚያስገርምም የተለየ ስሜትም የሚያጭር ነው። ስለ ማንነታቸውም የሚያጎላና የሚያሳይ ይመስለኛል። ከእርሶ ጋር የተለየ ዝምድና ወይም የተለየ ወዳጅነት ለእርሶ ጥቅም በሚል በተገደበ መንፈስ ሳይሆን የሚሰሩትን ስራ ለሀገር ይጠቅማል በሚል ተነሳስቶ ከማድረግ ባሻገር እኔ ያደረግኩልህ የሚለው ስሜት ፈጽሞ እንደሌለ ያስታውቃል። በጊዜው እርሶ ሳያውቁት ያን ያህል ከቆየ በኋላ መረዳቶ በትክክል የሚያሳይ ይመስለኛል። አቶ ተካልኝ በአጭሩ በጥቂት ቃላት የሚገልጹ ታሪክ ነገር እንደሚያውቁት እንደ ታሪክ ጸሐፊው እይታም እንዳመጣጡም ሊገደብ ይችላል የሚል ሀሳብ ብዙ ጊዜ ያነጋግራል የታሪክ ተመራማሪዎችንና እርስዎ ባለፉበት ህይወት የተጋራችሁትም አለ። ያ ዘመን እሳቸው የሚተርኩትና የአጻጻፍ ስልታቸውን ሳይሆን ለታሪኩ የመገዛታቸውን ሁኔታ እንዴት ይገመግሙታል? ምን ያህል ሚዛናዊ ናቸው?
እንግዲህ የማልችለውን ምንድን ነው የሚለው ፍሬንች ሆምወርክ ነው የሰጠኝ። ደቂቃ ነገር ግን ሞክራለሁ። ወገናዊነት የለውም ስላልከው፣ ወገናዊነት እንግዲህ አንዳንድ ሰዎች ዘውዴ እኮ መኮንን አርቶልድ ወገን ነው የነሳሽ ጋዛኪ፣ ስለዚህ ታሪክን የሚጽፈው በእነሱ በኩል የሆነውን ነው እንጂ ሌላውን ይህን አልግድ የለው የሚል አንዳንድ ሰዎች እንደዚህ የድሮ ሰዎች ናቸው ሀሳብ የሰነዘሩ ይመስለኛል። እኔ እንደደረስኩበት ይሄ በጣም የተሳሳተ ነው። ዘውዴን ቅድም እንደጠቀስኩልን ለረጅም ጊዜ ነው የማውቀው። ሳውቀው በሆነ ሚዛናዊ የሆነ አይምሮ ነው ያለው፣ ሁልጊዜ እውነቱን የሚፈለግ እና አንድ ምሳሌ ልስ መዚህ ላይ አቆማለሁ። ጸሐፊ ትእዛዝ ወልደ ጊዮርጊስ መጨረሻ ላይ እነ መንግስቱ ኃይለማርያም ስልጣን ከያዙ በኋላ ያው ትንሽ ቀደም ብሎ ነው ይመስለኛል፣ ብቻ አብዮቱ እንደፈነዳ ታመው እንግሊዝ ሀገር ይሄዳሉ፣ ሐኪም ቤት ይገባሉ። ዘውዴ ያን ጊዜ ያው ፈረንጅ ሀገር ነበር ሮም። ይህን ሲሰማ ሊጠይቃቸው ይሄዳል። እዚያ ሄዶ ሳለ እንደ ሰላምታ ከተለዋወጡ በኋላ ትንሽ ቆይቶ ክቡር ጸሐፌ ትእዛዝ፣ አንድ ያሰብኩት ነገር አለ የኢትዮጵያን ታሪክ በጃንሆይ ጊዜ የነበረውን ታሪክ እንደው በመጽሐፍ መልክ ለማውጣት እፈልጋለሁ እና በእነ አቶ መኮንን በኩል ያለውን በሌላውም ያለውን የተቻለውን ያህል አውቃለሁ፣ ሰብስቤያለሁ፣ ቃለመጠይቅም እያደረኩ ብዙ መረጃ አግኝቻለሁ፣ በእርሶ በኩል ያለውን ቢነግሩኝ አላቸው። አዳመጡ እና ዘውዴ ያሰፈው ነገር መቼም ጥሩ ነው፣ እንደሚቃናልህ ደግሞ ተስፋ አለኝ። እኔም በተመለከተ ግን ይህ ታሪክ የሚጻፈው የነ መኮንን ሀብተወልድን አንተ ስትጽፍ መጀመሪያ ያምርብሃል፣ ደግሞ ትክክለኛው ምስ ነው። የኔን ደግሞ አንድ የኔ ወገን የሆነ ሌላ ጸሐፊ፣ እናንተ ያለ ጸሐፊ ይጽፋል በእኔ በኩል ያለውን ታሪክ በዚያን ጊዜ የተከናወነውን
እና እነዚህ ሁለት ወገን የተጻፉትን መጽሐፍቶች ያይና የታሪክ ወሬ ሆነ ሁሉ ከዛ የሚመስለውን ትክክለኛ የሚመስለውን ይጽፋል። የኔንማ መጽሐፍ አይሆንልህም ይሉታል። እና በዚህ ያዝናል ዘውዴ። አይተባበሩትም። እሳቸውም እንዳስቡት ፕሮግራማቸው ሳይፈጽምላቸው ይሞታሉ። ያው አርጅተው ነበር በዚያ ጊዜ። አሁን ዘውዴ ሲጽፍ እንግዲህ እና ሁላችሁ ምስክር ናችሁ፣ በሶስተኛው መጽሐፉ ላይ ወልደ ጊዮርጊስ ወልደ ዮሐንስ እና መኮንን ሀብተወልድ የቱን ያህል አብረው ይሰሩ እንደነበረ፣ የት ቦታ ሊለያዩ እንደቻሉ፣ በተለይ ደግሞ የጸሐፌ ትእዛዝ ወልደ ጊዮርጊስ በጃንሆይ የዘመነ መንግስት ጊዜ ያደረጉትን አስተዋጽኦ እንዴት አድርጎ አድንቆ ጽፏል። ያን ወልደ ጊዮርጊስን ታሪክ ከዘውዴ መጽሐፍ ያነበበ ሰው ያደንቃቸዋል ወልደ ጊዮርጊስ እንጂ አይኮንናቸው። ጸሐፌ ትእዛዝ ወልደ ጊዮርጊስ ባይሞቱ ኖሮ እና ይሄን ቢያዩ ኖሮ አይ ዘውዴ እንደዚህ ያለ ሰው መሆን መጫወቁ ለካ ሚዛናዊ ነህ፣ ተሳስቻለሁ፣ እኔ እኮ የኔን ታሪክ የምታበላሸው ሰው ነው እንጂ ቢያውቁ ይሄንማ ባውቅ ኖሮ ተባብር ነበር ይሉት ነበር ብዬ ራሴ እገምታለሁ።
በእውቁ የታሪክ ተመራማሪና ደራሲ ጋዜጠኛና ዲፕሎማት ዘውዴ ረታ ህይወትና ስራዎች ዙሪያ የጀመርነው ወግ አልተቋጨም።
በሌላ ፕሮግራም እንመለስበታለን። የታሪክ አባቱን ድምጾች እናመጣናም ስለ ታሪክ በታሪክ ጥቂት እንደምማለን። አድማጮች፣ አሁን ከአቶ ዘውዴ ረታ ጋር ከዚህ ቀደም ካደረግናቸው በርካታ ቃለ ምልልሶች ያንዱን ከድምጽ ማድራችን እንዋስ።
በቅርቡ ለንባብ የበቃው የታሪክ መጽሐፍ የቀዳማዊ ኃይለ ሥላሴ መንግሥት የመጽሐፋቸው ርዕስ ነው። ዳጎስ ያሉ ገጾች ያሉትና የቀዳማዊ ኃይለ ሥላሴን አስተዳደር የመጀመሪያ 25 ዓመታት የኢትዮጵያ ታሪክ የሚዳስሰው የመጽሐፉ ደራሲ አቶ ዘውዴ ረታ ቀደም ብለን በመግቢያችን እንዳስተዋወቅ ነው የምሽቱ የባህልና ማኅበረሰብ ፕሮግራም አዘጋጁ አሉላ ከበደ ነው። አሉላ፣ መስመሩ ያንተና የእንግዳ ነው።
አመሰግናለሁ ሰለሞን። እንግዳዬን ልቀበል። የቀድሞ አምባሳደርና ጋዜጠኛ ቆየት ብለን ከምናስተዋውቃቸው የአገልግሎት መታወቂያዎቻቸው ጥቂቶቹ ናቸው። አቶ ዘውዴ ረታ ይባላሉ። በቅድሚያ እንኳን ደህና መጡ።
በጣም አመሰግናለሁ። ወደዚህ የተከበረ ቦታ ስመጣ በጣም ደስ ብሎኝ ነው። ከዚህ በፊትም አንድ ጊዜ የዛሬ 12 ዓመት የኤርትራን መጽሐፍ ባዘጋጀው ጊዜ እድል አግኝቻለሁ። ያንን መልካም ሁኔታ አስታውሳለሁ።
በዚህ ሰዓት የሚሰሙ አድማጮች በተለይ ደግሞ ከመጽሐፉ ይዘትና አቀራረብ አንጻር ለማየት አምባሳደር ዘውዴ ረታ እርስዎን በአግባቡ ላስተዋውቅ። በጋዜጠኝነት የመንግስት ዜና ጋዜጣ የራዲዮ ዜና አቅራቢነትን ጨምሮ በተለያዩ ኃላፊነቶች ጭምር ሰርተዋል። የማስታወቂያ ሚኒስትር ረዳት ሚኒስትር ነበሩ። የዜና አገልግሎት ዋና ስራ አስኪያጅ ብሎም የፓን አፍሪካ ኒውስ ኤጀንሲ ማህበር ፕሬዚዳንትነት ድረስ ሰርተዋል። በዲፕሎማሲው ዘርፍ በፓሪስ የኢትዮጵያ ኤምባሲ ሚኒስትር ካውንስል ነበሩ። የውጭ ጉዳይ ሚኒስትርና በሮምና በቱኒዚያም በአምባሳደርነት አገልግለዋል። ዛሬ መነሻችን የቀዳማዊ ኃይለ ሥላሴ ዘመነ መንግስት በኢትዮጵያ አቆጣጠር ከ1923 እስከ 1948 የሚል 809 ገጾች ያሉት ብዙ ታሪኮችን የሚመለከት ግዙፍ መጽሐፍ ነው። በዘመናት ውስጥ የሚያመላልስ ይመስላል። ከጥንስሱ እንመልከት። ይሄ መጽሐፍ እንዴት ተጻፈ? እንዴት ተደረሰ?
ይህን መጽሐፍ እንደሚያውቁት ማዘጋጀቴ በፊት መጀመሪያ ያው የኤርትራን ጉዳይ ጽፌ ነበር። ኤርትራን ጉዳይ የጻፍኩት ኤርትራውያን ወንድሞቻችን እንደምን ባለ ሁኔታ ከኢትዮጵያ ጋራ እንደተዋሃዱና አብረው የአስር ዓመት የፌዴሬሽን አስተዳደር ኤክስፔሪንስ እንዳገኙ እና ያም ፌዴሬሽን እንደምን እንደፈረሰ የኢትዮጵያ ሕዝብና የኤርትራ ሕዝብ በሚገባ እንዲያውቁት በማሰብ የታመኑ ትክክለኛ የሆኑ ሰነዶችን ይዤ በ550 ገጽ ያንን መጽሐፍ አዘጋጅቼ ነበር። መጽሐፉ እስከዛሬ ድረስ ተፈላጊነቱን አላቆመም። በተቻለ መጠን አሁንም ብዙ የሚጠይቁ ስላሉ ምናልባትም እንደገና ደጋግሞ የማሳተም ኃላፊነት ሊመጣ ይችላል ብዬ አስባለሁ። ከዚያ በኋላ ተፈሪ መኮንን የሚባለውን መጽሐፍ ጻፍኩ። ተፈሪ መኮንን ምንድን ነው? ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት ከመሆናቸው በፊት ከተወለዱበት ከአገረ ገዥነት አንስቶ በአልጋ ወራሽነት አልፎ ንጉሠ ነገሥት ለመሆን እስከበቁበት ጊዜ ድረስ ያለውን በዘመኑ የነበረውን የመንግሥት አስተዳደር የልጅ ኢያሱን ዘመን ቀጥሎም ደግሞ የንግሥተ ነገሥታት ዘውዲቱ ሚኒልክን ዘመን በተቻለ መጠን የማውቀውንና ያገኘሁትን ለማቅረብ ቻልኩ። ያን ጊዜ ይህን መጽሐፍ ሳቀርብ ለኢትዮጵያ ሕዝብ ቃል የሰጠሁት ከዚያ በኋላ የቀዳማዊ ኃይለ ሥላሴን መንግሥት ታሪክ እጽፋለሁ ብዬ ነው። ይህንን የተናገርኩት የዛሬ 7 ዓመት ነው እና ምንም አንዳንድ ችግር ቢያጋጥመኝ በጤናም በሌላም ረገድ እንደምንም ታግዬ ይህን መጽሐፍ ንጉሠ ነገሥቱ ከነገሱበት ከ1900 በኢትዮጵያ አቆጣጠር 23 እስከ 1948 ዓመተ ምህረት ድረስ የ25 ዓመቱን ታሪክ አሟልቼ ለማቅረብ ሞክሬያለሁ። ከዚህ ደግሞ ሌላ የሚጠየቀው ይኖራል። ምክንያቱም የንጉሠ ነገሥቱ ዘመናቸውን ፈጽመው ከዚህ ዓለም እስከሄዱበት ጊዜ ድረስ ያለውን እንድጽፍ ብዙዎቹ ወዳጅ በመላው የኢትዮጵያውያን አንባቢዎች ይጠይቃሉ። ይህንንም ለመፈጸም ተስፋ አደርጋለሁ።
ሌላ የህይወት ምዕራፍ የሚያነጋግሩ ብዙ ታሪኮች የቀሩት በተለይም የስልሳዎቹ ያሉበትን ታሪክ እንደሚጽፉ መጽሐፉ ምረቃ በተካሄደበት ስነ ስርዓት ላይ ያነሱትን በዘገባችን ተመልክተናል። መጽሐፉ መግቢያ ላይ የምናያቸውን ምዕራፎች እንመልከት። የመጀመሪያው ህገ መንግስት ምናልባትም በሚያስገርም መልኩ በሐምሌ 9/1923 ነው የጸደቀው። ከእሳቸው ወደ ስልጣን መምጣት ጋር አብረው የመጣ መሆኑን ያመለክታል። የመጀመሪያው ፓርላማ በጥቅምት 23/1924 ነው የተከፈተው። እስኪ የነኚህን በኢትዮጵያ ታሪክ ውስጥ ትልቅ ስፍራ የሚሰጣቸው ከዘመናዊ ስልጣኔ ጋር ተያይዘው የሚታዩ ነገሮች በዚያ ጊዜ መደረግ መከሰት እንዴት እውን እንደሆነ ያስረዱን።
ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት ሆነው የሚኒልክን ስልጣን ሲይዙ እኔ የሚኒልክን ስልጣን ነው የምለው። ምክንያቱም ዳግማዊ ሚኒልክ ንጉሠ ነገሥት ዘኢትዮጵያ ከሞቱ በኋላ ወይም ከስልጣን ከወጡ በኋላ ልጅ ኢያሱ የተባሉ አገሩን እንዲሁ በማስተዳደር ነበር እንጂ ንጉሠ ነገሥት አልነበሩም። የንጉሠ ነገሥትነት ደግሞ ዘውድ አልጫኑ። ከሳቸው በኋላ ደግሞ ልጃቸው በቀጥታ የሚወለዱት ልጃቸው ወይዘሮ ዘውዲቱ ሚኒሊክ ንግሥተ ነገሥታት ዘውዲቱ ተብለው የአባታቸውን ወንበር ቢረከቡም በስልጣን ረገድ የተሟላ ኃላፊነት አልነበራቸውም። ምክንያቱም ልጅ ኢያሱን ከስልጣን አውርደው ንግሥተ ነገሥታት ዘውዲቱን ንግሥት ብለው ተፈሪ መኮንንን አልጋ ወራሽ ለማድረግ የወሰኑት የኢትዮጵያ መኳንንትና መሳፍንት በስብሰባ ተወያይተው ያደረጉት ውሳኔ ንግሥቲቱ ይነግሳሉ፣ የኢትዮጵያ ሕዝብ እንደ ራሴ ናቸው። ተፈሪ መኮንን ግን እንደ ጠቅላይ ሚኒስትር መንግሥቱን ይመራሉ ተብሎ የተለየ ስልጣን ተሰጥቷቸዋል። ስለዚህ ተፈሪ መኮንን የኢትዮጵያ ንጉሠ ነገሥት ባለሙሉ ስልጣን እንደ ራሴና አልጋ ወራሽ ለ14 ዓመታት በዚያ አቋም ስለሆነ የተካሄደው የተሟላ አልነበረም እና ስለዚህ ከ1923 ዓ.ም የሚኒሊክን ስልጣን ባልጋ በዘውድም በስልጣኑም አዋህደው የያዙት ቀዳማዊ ኃይለ ሥላሴ ስለሆኑ የሚኒሊክ ስልጣን ወራሽ ብዬ መግቢያ የሰጠሁት በዚህ ምክንያት ነው።
Thank you.
አድማጮች አሁን ቀደም ብለን ካስተዋወቅናቸው አንድ እንግዳችን ጋራ ወደሚኖረን የራዲዮ መጽሔት ወግ ነው የምናመራው።
ቀደም ብለን እንደጠቆምነው ከመንፈሳዊ ጉዳዮች አዋቂነታቸው በተጨማሪ በስነ ጥበብ ፍልስፍናና ሌሎች ርዕሰ ጉዳዮች ዙሪያ በሚሰጧቸው ከፍ ያለ ግምት የሚቸሩ አስተያየቶቻቸውም ይታወቃሉ።
መጋቤ ሐዲስ እሸቱ አለማየሁ ይባላሉ።
የአይን ብርሃናቸውን ገና በልጅነታቸው ያጡት መጋቤ ሐዲስ እሸቱ ይበልጡን ሕይወታቸውን መንፈሳዊ ትምህርት በመቅሰም ነው ያሳለፉት።
የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ መምህር ናቸው።
ባለፈው ሐሙስ በባህልና ማህበረሰብ ፕሮግራማችን በነበረን ምጥን ወግ በተለይ በጥበብና በሐሳብ ዙሪያ ጀምር ያደረግነውን በመጨረሻው ባነሳናት አንዲት ጥያቄ ነው የምንደረደረው። መለስ ብለን እናስታውሳችሁ።
የሐሳብ ነገር ካበቃለት መጋቤ ሐዲስን በስነ ስርዓቱ አንቱን ነበር እንጂ በእድሜ በጣም ታናሽ እንደሚሆነው ጥርጥር የለኝም። በመንፈሳዊ ሕይወት በጣም የጠለቀና ጥሩ እውቀት ያላቸው ሰው አርገንናይና ሌሎች እንደሳቸው የቤተክርስቲያን አባቶችን አምጥተን እኩል ለማቆም እኔ ይቸገራሉ። ለምን ብትል መጋቤ ሐዲስ እሸቱ በዓለማዊው በፖለቲካው በሌላ በተለያየ መንገድ ሰፊ ነው። አሁን አንድ ሰው ድንገት አይቶ መጋቤ ሐዲስን መንፈሳዊ ናቸው ለማለት ወይም ደግሞ የቤተ ክህነት ሰው ለማለት አይችልም። ሁሉም ጋር አሉ እና ህይወቱን በመንፈሳዊ ህይወት ውስጥ ለመክተት እና በዛ ለመሰማራት ለሌላ አይነት ሙያ የተመቻቹ ሰው ነዎት የሚል ግምት አለ። ጥያቄ ወደ ግልጽ እንደው አላቅም
ገብቶኛል። እንግዲህ በመጀመሪያ ደረጃ እኔ መረጃ አልነቅም። መጻሕፍትን ሳነብ ሳስነብብ ለሁለት ነገር ነው ማነባቸው። በሁለት ከፍዬ ለጠቅላላ እውቀት ማነባቸው አሉኝ፣ ለህይወት መመሪያ ማነባቸው አሉኝ። የሃይማኖት መጻሕፍትን እኔ ለጠቅላላ እውቀት አላነባቸውም። የህይወት መመሪያ ናቸው። መጽደቂያዬ፣ መኮነኛዬ፣ መግቢያዬ፣ መውጫዬ ናቸው። ከሞት ወደ ላለው ህይወት፣ ከመቃብር ወደ ላለው ትንሣኤ እንደ ማረጋገጫ ሰነዶቻችን ናቸው። በዛ ላይ ለጠቅላላ እውቀት ነው ብለህን መውሰድ ከባድ ነው። ከዛ ውጭ ባለው ግን ቅድም መነሻው ላይ ተናግራል። አሁን ዓለም ላይ የመረጃ ችግር የለም። እንደምታውቀው ብዙ መጽሐፍት ይታተማሉ። ቲያትሮቹ፣ ፊልሞቹ፣ ግጥሞቹ፣ ልቦለዶቹ እነዛ ሁሉ አስተሳሰብን ያዳብሩታል። ዛሬ አዲስ አበባ 200 ብር ይዘህ ብትወጣ ብዙ መጻሕፍት ከገበያ ሸምተ መግባት። እነዛ መጻሕፍት ደግሞ ሰው መቼም አስመጭና ላኪ ነው ብዬ አምናለሁ እኔ። በጆሮ ያስገባል፣ በአንደበቱ ይልካል። በቃ በጆሮ የገባው ነው በአንደበቱ የሚወጣው። ውጤቶቻችን መቼም እንደምታውቀው በጣም በተራ ቋንቋ እንግለጠው ከተባለ ሂደትና ውጤት አለው አይደለም? በጆሮ የገባው በአንደበቱ ይወጣል። ንግግር ይወፍራል፣ ይገዝፋል። አሁን ሳያነቡ የሚያወሩትን ሰዎች ከንግግራቸው ታውቀዋለህ። ምክንያቱም መቼም የበላ ሰው በፊቱ ይባላል አለ፣ ያነበበ ደግሞ በአንደበቱ ይታወቃል ብዬ አምናለሁ እኔ። ስለዚህ እኔ በቤተክርስቲያን ትምህርት እኔ ከ8 ዓመት ጀምሬ በቤተክርስቲያን ትምህርት ነው ያሳለፍኩት። ለዘመናዊ ነገር ቅርብ ነኝ ወይ? ምናልባት መረጃ ስለማንቅ ይመስለኛል። መረጃ ንቄ አላውቅም እኔ። ለምሳሌ የሙዚቃ ሰዎች፣ የኪነ ጥበብ ሰዎች፣ የፊልም ሰዎች፣ የቲያትር ሰዎች፣ ጋዜጠኞች በጣም የቅርብ ወዳጆች አሉኝ። ከነዛ ሰዎች ጋር ስገን በነዛ ልክ ለክቼ ነው የማወራው እኔ። አንድ የ80 ዓመት ሽማግሌ ባገኝና የ40 ዓመት ጎርማሳ ብታገኝ እኩል ልታወራቸው አልችልም። ደብዳቤ እንኳ ብትጽፍ አንድ አይነት አይደለም። የ20 ዓመት ወጣት ሴት ብታገኝና የ60 ዓመት እናት ብታገኝ ብጫቸውም አንድ አይነት አይደለም። ቃለ መግዛት ቢገቡ እኮ ወጣቷ ድምቀቱ ላይ አሮጊቷ ሙቀቱ ላይ ያተኩራሉ። የታወቀ ነገር ነው። ስለዚህ
ቅርብ ነው ምሳሌ
ይሄ ነው እንግዲህ እኔ ይመስለኛል። በትክክል መልሼልህ እንደሆነ አላውቅም።
አዎ፣ አይ እንደው ወደ መንፈሳዊ ሕይወት እንዴት ላይ በዛው አሁን በተለያየ ፕሮግራም ላይ አይቻቸዋለሁ። ተጋብዘው ንግግር ሲያደርጉ መዝናኛ ፕሮግራም ላይ ይቀርባሉ። አሁን አንድ የቤተ ክህነት ሊቅ መዝናኛ ፕሮግራም ላይ የሚቀርቦ ህዝብ በተሰበሰበበት ሲያዝናና ቀልድ እየተናገሩ ለዛ ያለው ቀልድ ወግ እያወጉ አልጠብቅም ከአንድ የቤተ ክህነት ሊቅና
አሁን ገባኝ።
እሱም ማለቴ ነው
ተረድቻለሁ። እንግዲህ እኔ በመጀመሪያ ደረጃ እስካሁን ድረስ እኔ ብዙ ሚዲያዎችም ላይ የተናገርኩት ነገር በሃይማኖቱ ውስጥ ያሉ ጥበቦች ተፈልፍለው፣ ተፈንቅለው፣ ተበጥረው ለህዝብ መድረስ አልቻሉም ብያምናለሁ። እኔ ለምሳሌ አሁን በየሚዲያው የማቀርባቸው በየሬዲዮን የማቀርባቸው እንትኖች እኔ የትም ዩኒቨርሲቲ ገብቼ ስነ ጽሁፍ አልተማርኩም። ነገር ግን ስነ ጽሁፍ ገብቼ በዲግሪ ደረጃ አልማር እንጂ ቅኔ ቤት መዝናኛው አለ፣ መመራመሪያው አለ፣ መሳቂያው አለ፣ ማልቀሻው አለ። ሁሉም ነገር ተቀምሞ ተቀምጧል። እዛ በፈርጁ የማድረግ ጉዳይ ነው። አንዳንድ ጊዜ ሙያ ማለት እኮ ዶሮ ፈጣሪ ማለት አይደለም አይደለ? ዶሮውን ቅርጽ ማስያዝ ነው። ሲገባኝ ቅቤውን፣ ሽንኩርቱን፣ ምኑን ቅርጽ አይዛ እገሊት ባለሙያ ናት ስትል ዶሮ ፈጥራለች እያልክ አይደለም። ያለውን ነገር ቅርጽ እያስያዘች ነው ማለት ነው። እንጀራው አይናማ ነው ማለት የጤፍ ፈጣሪነት ማለት አይደለም። ጤፉን ግን ቅርጻ ይዘዋለች። በሰነፏና በባለሙያ ሴት መካከል ያለው ልዩነት ጤፍን የመፍጠርና ያለመፍጠር ጉዳይ አይደለም። ጤፍን ቅርጽ የማስያዝ ያለማስያዝ ጉዳይ ነው ብዬ አምናለሁኝ። ስለዚህ ቅኔ ቤት ሁሉም ነገር አለ፣ የሚያስቅ ነገር አለ። እኔ በእውነት በቅኔ ቤት የነበሩ ቀልዶች፣ አስቂ ነገሮች፣ ምርምሮች፣ ፍልስፍናዎች ወደ ፊት ለፊት መጥተው ህዝቡ ሰምቷቸው ቢሆን እኔ በእውነት በዚህ ዘመን ያሉ ኮሜዲያንስ እንጀራቸው
ለበለጸገ ነበር።
እንጀራቸው አንደኛ እንጀራቸው አደጋ ላይ ይወጣኛ ደግሞ ቢጠቀሙበት ደግሞ የበለጸገ ያደገ አስተሳሰብ በኢትዮጵያ ህዝብ ልክ የተሰፋ አሁን ብዙን ጊዜ የመራው ዓለም ተጽኖ አለብን ታቃለህ። በሁሉም ረገድ የመቸሚያን ሳን ክድ መናገር መቻል አለብን። ለምን እንደው ስለኔ የኛ የምንላቸው ለምን ቆፈራና አወጣናል? በመድኃኒቱ ቅመማ፣ በከዋክብቱ፣ በስነ ጽሁፉ፣ በኪነ ጥበቡ ለምሳሌ ዘመናዊ የኢትዮጵያ ስነ ጽሁፍ የተጀመረው አሁን ቅርብ ጊዜ ጦቢያ ምን ባፎ ገብረየሱስ የሚባል ስሰሙት የኖራችሁት ነው አይደል? እኔ በዛው ለምሳሌ አልስመመምኝ። ምክንያቱም ከዛ በፊት የተጻፉ ኢትዮጵያ ምንላት ያማረኛውን ብቻ ነው ወይ? የግዙ አስ
በግዝ ቋንቋ የተጻፈ ሁሉ ለሽ በርካታ ስራዎች አሉ።
በ14ኛው መቶ አሁን በቀደም አንድ ቦታ ማቅርቢዋለሁ። በ14ኛው መቶ ክፍለ ዘመን ርቱ ሃይማኖት የሚባል በግዝ ቋንቋ የተጻፈ መጽሐፍ አለ። እዛ ላይ የሚገርም ነገር ሊቁ ሰይጣንንና ሞትን ያወያያቸዋል። እንግዲህ ሁለቱም በክርስቶስ ላይ የሚማከሩበት ሰይጣን ሞትን እንዴት ነው የነገር የነገር ላንተ ማስኪ ነው። በቀደም አላዛርን ገደልክ አስነሳብህ፣ የያይሮስን ልገደልክ አስነሳብህ፣ እኔንም ደግሞ ከኢየሱስ ላይ ያስወጣ ይሁ ያሳደደው። ስለዚህ ችግራችን ተመሳሳይ ስለሆነ ተመሳሳይ መፍትሄ ለምን አንወስድም? እንግዲህ ልብ ሞትን ገጸ ባህሪ ፈጥሮ በሰው ቋንቋ እንደማናገር ቀላል ነገር አለ።
የማጽሑፍ ነው ምንድነው
የመጣፈው ሃይማኖት ነው። እንግዲህ አንዳንድ ሊቃውንት ያባጆሪ ዘጋስ ቻኔላሉ የድሮ ሊቃውንት ምን ችግር አለ መሰለ በቤተክርስቲያን ጽሑፋቸውን ሲጽፉ መግቢያው ላይ ሶስት ነገር ይጠቀማሉ፣ ስማቸውን አይጠቅሱም። መግቢያው ላይ ግን ምን ይላሉ? ይሄ መጽሐፍ ህጹጽ አይምሮ ንዑሰ ምግባር ርቱ ሃይማኖት ከሆንኩት ከኔ ይላል። ምን ማለት ህጹጽ አይምሮ ማለት እውቀት ታናሽ ማለት ነው። ንዑሰ ምግባር ማለት በጎ ስራ የሌለኝ ማለት ነው። ርቱ ሃይማኖት ማለት ግን በሃይማኖት ድርድር ስለማያስፈልገው ቀጥተኛ ሃይማኖት ያለኝ ማለት ነው። እና ስማቸውን ይደብቁና ሀሳቡን የሚያቆዩን ናይ በጣም ጥናት ይጠይቃል።
በተቀለሰም ነው የሚገልጹት ግን መጽሐፉን ወዲህ ዘመን ማምጣቶ
እሱን ነው የምልህ። እኔ ሌላው የሮሜ መልእክት ትርጓሜ አለ። አሁን በጥንት በ15 በ14 አካባቢ የተተረጎመ የእኛ ሊቃውንት በምን አደንቃችኋለሁ መሰለ አሁን እነ ዮሐንስ አፈወርቅ እነ ቄርሎስ እነ አትናቴዎስ እነ ኤጲፋኒዎስ እነ ዲዮስቆሮስ እና ሊቃውንት የውጭ ሊቃውንት ናቸው። የእኛ ሊቃውንት ግን የእነዚያን ሰው ጽሑፍ ወደ ኢትዮጵያ ሲያመጡት ኢትዮጵያዊ ለዛ ይሰጡታል ኢትዮጵያ ያጠምቁታል። አንድም ከአንድ ቦታም ዳኒ ሲናገር ሰምቻለሁ። ያጠምቁታል፣ ስሙን ኢትዮጵያዊ ቅርጽ እንዲሰጡ ያረጉታል። ይሄ በእውነቱ የዛሬ ዓለም በእውነቱ ቺን እናንተ ነገር ክርስቶፎስ ኮሎምቦስ ከማግኘቱ በፊት ነው የርቀትና ፍልስፍና ሲደረግ ነበር። እኔ በጣም አዝናለሁኝ። ያቺ ታላቅና ገናና ሀገር ዛሬ ከአሜሪካ አብነት ጥቅስ አሜሪካን ስታደርግ በጣም ነው የማዝነው። እና እዛ ላይ ገጸ ባህሪ ፈጥረው መቼቱና ይሄ ስለ ስነ ጽሑፍ የተጻፉ ጽሑፎች አሉ አይደል? እነዛን በዩኒቨርሲቲ የሚሰጡትን አንድ የስነ ጽሑፍ አላባውያን የሚል ጽሑፍ አይቼ ነበር አንድ ጊዜ። እዛ ላይ የተሰጡትን የስነ ጽሑፍ መለኪያዎች ያ ጽሑፍ አሟልቷል። የሚገርምን ለምሳሌ ቅኔ፣ አሁን ግጥም ምቅ ነው አይተርክ ነው የሚባለው አይደል? አሁን እኛ ቅኔ ቤት ስንሰማ የኖር ነው በኋላ ሰዎች በስነ ጽሑፍ ትምህርት ቤት ሲያወሩ የሰማ ነው። በቃ አሁን ቅኔ አይተርክም፣ እምቅ ነው፣ ነጋሪ አይደለም፣ ተራኪ አይደለም፣ ጠቋሚ ነው። አሁን የቅኔ ቤት ስንል የኖር ነው ነው። ስለዚህ ቅድም አዲሱ ለጠየቀኝ ጥያቄ ውስጥ ያለውን ወደ ፊት ማምጣቴ ነው ትንሽ ረደ ብዬ አምናለሁ።
ግሩም ነው።
አዲስ ነገር አላመጣሁም።
ብዙ ሊያነጋግር የሚችል በርካታ ሀሳቦችን ነው ያነሱት መጋቤ ሐዲስ እሸቱ። ይሄ ምናልባትም እንደኔ ላለው ከርቀት ተመልካች የኪነ ጥበቡንና ሌላውን ጥበባዊ ስራዎች በቅርበት ለሚመለከት ሰው የመንፈሳዊውን አስተምህሮ ሊደርስ በሚችልበት አጋጣሚ ሁሉ መጠቀምን መከፈትንም የሚያሳይ ይመስለኛል። እንደ ትልቅ ነገር ነው የማየው።
አለመዝጋት ምለው ይህንን ነው። ብዙ ጊዜ እኔ ኢትዮጵያ ውስጥ እስልምና አለ፣ ክርስትና አለ፣ ሌሎችም የባህል ሃይማኖቶች አሉ። እነዛ ውስጥ እኔ በቀደም ኑረዲን ኢሳን ታውቀው ከሆነ አላውቅም፣ ገጣሚው እሱን ስልኩን አግኝቼ ደውዬለት ነበር እና በጣም ነው ደስ ያለኝ እንዴት በምን አይነት አክብሮት ስልኩን እንዳነጋገረኝ። እና ይሄ ነው አሁን ኢትዮጵያዊነትህ። ለእስልምናው መስጊድ ትሄዳለህ፣ ቁርአን ታነባለህ። ለክርስትናው ቤተክርስቲያን ትሄዳለህ፣ መጽሐፍ ታነባለህ። ከዚህ ውጭ እንደ ሰውነት በሚያገናኙ ነገሮች ለምንድን መግባባት ያልቻል ነው? ይህንን ነው አሁን በቅኔ ቤት ያለውን ሀሳብ ሳቀርብ እኔ አንድ ሙስሊም ወይም አንድ ሌላ ከኦርቶዶክስ ተዋህዶ ቤተ ውጭ የሆነ ሰው ጆሮውን ከፍቶ ሊሰማኝ ይገባል። እንደገና ደግሞ በእስልምና ውስጥ ያሉ አሁን የመንዙማ ግጥሞች አሉ ታውቅ እንደሆነ አሁን በጣም ድምፃዊ ሰው እያለሁ ስማቸውን አላስታውሳቸውም ማን እንደሆኑ በጣም የቆዩ ናቸው። እሳቸው የሚገጥሙትን ግጥም መዝሙ ስሰም በጣም ነው የሚገርም። ፍልስፍና ነው፣ ምርምር ነው። ስለዚህ ለምንድን ነው አንድ ሙስሊም ቅኔ ቤት ያለውን ፍልስፍና ለምንድን ነው የማይማረው? አንድ ክርስቲያን ቁርአን ውስጥ ያለው ፍልስፍና ለምንድን ነው የማይማረው? እንደነገርኩህ እኔ መጽሐፍ ቅዱስ የህይወት መመሪያዬ ነው። ቁርአን ደግሞ የጠቅላላ እውቀት የምፈልገው ነው። ለአንድ ሙስሊም መጽሐፍ ቅዱስ ለጠቅላላ እውቀት ቢጠቀምበት፣ ቁርአኑን ለህይወት መመሪያ ቢሰጥና ጠባባን ሆን እንደው እንደ ሌላ ጊዜ የተናገርኩትን ሀሳብ አንድ ጊዜ ልድገመው። እንደ አምፖል ከጣራ በታች ከመያበራ አስተሳሰብ ይልቅ እንደ ጻይ ከሰማይ በታች የሚያበራ ሐሳብ ቢኖርም በያስባለሁ ወንዝ ተሻጋሪ ያስባለሁ
ለራስ ባህልና ወግ ጠንቅቆ ማወቅም ባንድ ወገን የሚፈልጉትና የሚበጀውን ደሞ ለይቶ ከራስ ጋር ማዋሃድን በመሰረትነት አስቀምጣዋል። የፍልስፍና ጉዳዮች ምናልባት ብዙ ሊያከራክሩም ይችላሉ እንደ ዘመኑ እንደ ቦታው እንደሚነጋገሩት ሰዎች ልዩነት የሐሳቡ ከፍና ዝቅም ሊለያይ ይችላል። በህይወት ውስጥ ስለሚኖራቸው ፋይዳ ፍልስፍና ከንባብ ከማወቅ ባሻገር ህይወት ላይ የሚኖረው ሚና ጋቢ ሐዲስ ቀደም ስለንባብ ሲያወሩልን ቀደም ብሎም ደግሞ ስለጥበብ ስለውበት በአይን ብቻ ቶሎ ብለን ፈጥነን እናስባቸውን ያካላዊ ገደብ እንደማይገድባቸው ከመያሳዩ ሰዎች ውስጥ አንዱ ነው። ተሶ ያካል መግደል ሌላ ነገርን የሚከለክል አድርገን በልማድ እናስበውን ወይም እንወስደውን አተሳሰብ የሚያሳልፉ ነው። ተርሶና መጀመሪያ መጽሐፍ ሳነብ ወይስ አስነብ ብለዋል እንዴ ነው የሚያነቡ መጽሐፍትን? አድማጮች ከመጋቢ ሐዲስ ሸቱ አለማየሁ ጋር የጀመርነውን ወግ አልተቋጨም በሌላ ፕሮግራም እንመለስበታለን።
አድማጮቼ ንጉሴ አክሊሉ መስኮት
የሚከፈትበት ነው ሰዓቱ።
ሰላም ንጉሴ እንደምን አመሸ?
እንደምን አመሸ ንጉሴ?
አሉላና አዲሱ እንዴት ሰነበታችሁ? እንዳጋጣሚ ዛሬ ስትደውሉልኝ የቅዱስ ጊዮርጊስ ስፖርት ማህበር ለከ ዛሬ 20 አመት በ1988 ዓመተ ምህረት 60ኛውን አመት የአልማዝ ዮቤልዩ በዓሉን ሲያከብር በለቱ ተነስተ የነበረውን ቪዲዮ ስመለከት ለታሪክ ነው ያገኛችሁኝ። እና በዚህ ቪዲዮ ላይ ስመለከት ይገርማል እንደው ኳስ መጫወት ሳያውቁ ወይም አንድም ቀን ኳስ ሳይነኩ የክለቡ ፕሬዝዳንት የነበሩት ገብረስላሴ ኦዳ የኢትዮጵያ ጎማ ቁጠባ ድርጅት ባለቤት ነበሩ። ከመስራቾቹ አንዱ አየላ አትናሽ፣ ከደጋፊዎቹ ቱፋ ሻሂ፣ ታዋቂው ዝነኛ ተጫዋች መንግስቱ ወርቁ፣ ጥላሁን ገሰሰና ሌሎችም በህይወት የሉም። ቪዲዮውን ሳይ ይሄን አይቼ ደግሞ ባይገርምህ እንደገና ዞር ስል ብዬ መቅረጸ ድምጼን ከፍቼ ሳዳምጥ ይህን ድምጽ አገኘሁ።
መሰረቴ ጋዜጠኛ ነው። በጋዜጠኛነት ከህይወቴ 18 አመት አሳልፌያለሁ። ከዚያ በኋላ ደግሞ 5 አመት በዲፕሎማሲ ሰርቻለሁ። በመጨረሻም የቀዳማዊ ስላሴ በሮም አምባሳደር ሆኜ ሰርቻለሁ። ከዚያ በኋላ በማንም መንግስት አልሰራውም። ከዚያ በኋላ በተባበሩት መንግስታት ድርጅት ውስጥ አንዳንድ ስራ አግኝቼ እየሰራሁ ኖር ነበር። የጡረታ ጊዜ ሲደርስ ደግሞ ያንን ትቼ በስነ ጽሁፍ ስራ ላይ ውያለሁ። እስካሁን ድረስ 3 መጽሐፍቶች ተጽፈው ለህዝብ ቀርበዋል። ወደፊትም ጤናውም እድሉም ከተሰጠ ካገኘሁ 4ኛው መጽሐፍ ይቀጥላል።
አምባሳደር ዘውዴ ረታ ናቸው። ይህን ቃል በተናገሩ ልክ በ2ኛው ወር ከኔ ጋር በተወያየን ከዚህ ዓለም በሞት ማረፋቸውን ሁላችሁም ሰምታችኋል። እነዚያ 3 መጽሐፍት የኤርትራ ጉዳይ፣ ተፈሪ መኮንን እና የቀዳማዊ ኃይለ ሥላሴ መንግስት የሚሉ ናቸው። 4ኛውን መጽሐፍ እንደ ጀመሩትና ይህን መጽሐፍ ለመጨረስ ኮሚቴም እንደ ተቋቋመ ነው እኔ በቀብሩ ስነ ስርዓት ላይ የሰማሁት። ከአምባሳደሩ ጋር ሲመለሱ በሰፊው ለመወያየት ቀጠሮ ነበረን። እግዚአብሔር አልፈቀደም። ነፍሳቸውን ይማር።
ንጉሴን ለዝግጅቱ እናመሰግናለን። Thank you.
Remembering the late Saudi Arata, Volume 2, and again, I won't cut 5 in touch out of the Nala.
አድማጮች አሁን የሰማችሁትን በመታሰቢያነት የተጫወተውን ያሸናፊ ከበደን ተወዳጅ ባለዋሽንቱ ረኛ የተሰኘ ስልት ጨምሮ
ዛሬ በፕሮግራማችን ያጫወትናቸው በሙዚቃ መሳሪያ ብቻ የተቀናባበሩ ዜማዎች በሙሉ ያገኘናቸው ከውቁ የፒያኖ ሙዚቃ ተጫዋችና አቀናባሪ ግርማ ይፍራሻዋ እልልታ የተሰኘ ሲዲ ነው። ግርማን እናመሰግናለን።
እናም የሰነብቱን ዜማ እናከል።
ክቡራትና ክቡራን አድማጮች የማጠቃለያ ዜና እናሰማችሁ። የኢራቁን ሳዳም ሁሴንና የጋዳፊውን ሙአመር ጋዳፊን የመሳሰሉ አምባገነኖች ዛሬ ስልጣን ላይ ቢኖሩ ኖሮ ዓለም የተሻለች ስፍራ ትሆን ነበር ሲሉ የዩናይትድ ስቴትስ ሪፐብሊካን ፓርቲ ፕሬዚደንታዊ እጩ ዶናልድ ትራምፕ ዛሬ ተናገሩ። ኢራቅን የሽብር ፈጠራ ማምረቻ ሲሉ ከሃርቫርድ ዩኒቨርሲቲ ጋር አመሳስለዋታል ዶናልድ ትራምፕ። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር በዩናይትድ ስቴትስ በተመራው የኢራቅ ወረራ ወቅት ተፈጽመዋል ላሏቸው ስህተቶች ይቅርታ ጠየቁ። ያኔው የኢራቅ መሪ ሳዳም ሁሴን ከተወገዱ በኋላ ሊፈጠር በሚችለው ሁኔታ ላይ ግልጽ ግንዛቤ ያልነበረ መሆኑን የጠቀሱት ቶኒ ብሌር ለጦርነቱ ግን ሙሉ ይቅርታ አልጠየቁም። አይቮሪ ኮስት የመጀመሪያውን ዙር ፕሬዚደንታዊ ምርጫ ዛሬ አካሂዳለች። በምርጫው ያሸንፋሉ ተብሎ የተገመቱት የአሁኑ ፕሬዚደንት አላሳን ዋታራ በዚሁ በመጀመሪያው ዙር ተፎካካሪዎቻቸውን እንደሚያሸንፉ ተናግረዋል። የኮንጎ ፕሬዚደንት ዴኒስ ሳሱን ጉዌሶ ለሌላ የስልጣን ዘመን መወዳደር በሚያስችል ሁኔታ ህገ መንግስቱን መቀየር ያስፈልጋል ወይስ አያስፈልግም በሚል ጥያቄ ላይ ኮንጎውያን ዛሬ ለውሳኔ ህዝብ ድምጻቸውን ለመስጠት ወጥተዋል። ሽብር ፈጣሪዎችን ከሀገራቸው በማጥፋት ላይ እንደሚያተኩሩ በድጋሚ የተናገሩት የሶሪያው ፕሬዚዳንት ባሻር አልአሳድ የሽብርተኞቹ መጥፋት ሶሪያውያን ላለፉት 4 ዓመታት ተኩል ለሚሆን ጊዜ እየናፈቁት ያሉትን የፖለቲካ መፍትሄ ለማስገኘት ይረዳል ሲሉ ተናግረዋል። የዜናው ሰዓት አበቃ። ቴክኒሻኑ ራብ ማክሊን፣ እኔም ዜናውን ያነበብኩላችሁ ሰሎሞን አባተ፣ በዚሁን ሰናበት። ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ5 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 1 ሰዓት ላይ በልዩ ዝግጅታችን፣ ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ንጉሶ ታምሬ ጋር
የፕሮግራም አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን። ሰላም፣
ደህና እደሩ።
This program has come to you from the Voice of America, Washington.